Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ።
I think that the party is a very effective mass mobilizing party, that it can get people to do what it asks them to do. That not only is it the 100%
ፓርቲው በጣም የተዋጣለት የህዝባዊ አደረጃጀት ሰንሰለትን በስራ ላይ የሚያውል የፖለቲካ ኃይል ነው። ሰዎች የጠየቃቸውን ሁሉ እንዲያደርጉ የሚያስችል ብቃት አለው።
ቴሪ ላይንስ ይባላሉ። የአፍሪካ ቀንድ ጉዳዮች የፖለቲካ ትንታኝ ናቸው። ዝርዝሩን ባቢዮስ እናቀርባለን።
የዛሬ መደበኛ ቅንብሮች ደግሞ ዲሞክራሲ በተግባር፣ አሜሪካና ህዝቧ፣ እንዲሁም ሴቶችና ቤተሰብ ናቸው። በቅደም ተከተል ይቀርባሉ።
የምሽቱ ዓለም ዜና በግንቦት 16ቱ የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ለደብረ ማርቆስ ህዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቀ ዓለም ከትላንት በስቲያ ሰኞ ማታ ተገድለው መገኘታቸውን ፓርቲያቸው አስታወቀ። የዩናይት ስቴትሱ የመከላከያ ሚኒስትር አሽተን ካርተር በቂ እግረኛ ጦር ማሳለፍ ወይም ማሰለፍ ተስኗታል ያሏትን ኢራቅን ራሱን እስላማዊ ግዛቶች በማለት የሚጠራውን ጽንፈኛ ቡድን ለመዋጋት በታላቅ ቁርጠኝነት መሰለፍ አለባት ሲሉ ጥሪ ያደረጉ የሚሉት ይገኙበታል።
ጤና ይስጥልና አድማጮች፣ እንደምን ውላችሁ አምሽታችኋል?
የዛሬ ረቡዕ ሰኔ 10 ቀን 2007 ዓ.ም ዝግጅታችን ይዘን ቀርበናል።
የምናስተናግደው እኔ አዲሱ አበበና
እኔም አሉላ ከበደ ነን።
በቅድሚያ እንግዲህ የምሽቱን የዓለም ዜና እናሰማለን።
በግንቦት 16ቱ የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ለደብረ ማርቆስ የህዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቀ ዓለም ከትላንት በስቲያ ሰኞ ማታ ተገድለው መገኘታቸውን ፓርቲያቸው አስታወቀ። አቶ ሳሙኤል ቀደም ሲል በምርጫው ዘመቻ ወቅት የግድያ ማስፈራሪያ ከደህንነት ሰራተኞች ይደርሳቸው እንደነበር በፌስቡክ አማካኝነት ባሰራጩት መልእክት መግለጻቸው ይታወቃል። አቶ ሳሙኤል ተደብድበው መገደላቸውን በእጅ የሚገኝ ሐኪም የተፈረመበት ሪፖርት ከእጅ ያረጋግጣል ሲሉ በጎጃም የሰማያዊ ፓርቲ ጽህፈት ቤት ኃላፊ አቶ አሻግሬ ታምር ገብሬ ተናግረዋል። ፖሊስ አንድ ተጠርጣሪ በቁጥጥር ስር መዋሉም ተዘግቧል። የመንግስቱ ቃል አቀባይ አቶ ሽመልስ ከማል በበኩላቸው ለሮይተርስ የዜና ወኪል በሰጡት ቃል በአቶ ሳሙኤል ላይ ጥቃቱን ያደረሰው ግለሰብ በቁጥጥር ስር ውሏል፣ ሌላው ተባባሪው እየታደነ ነው፣ ጉዳዩ ግን ምንም ከፖለቲካ ጋር የሚያያይዘው ነገር የለም ነው ያሉት።
የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር በቂ እግረኛ ጦር ማሰለፍ ተስኗታል ያሏትን ኢራቅን ራሱን እስላማዊ ግዛቶች በማለት የሚጠራውን ጽንፈኛ ቡድን ለመዋጋት በታላቅ ቁርጠኝነት መሰለፍ አለባት ሲሉም ጥሪ አድርገዋል። በቂ የሚሰኝ ቁጥር ያለው ሰራዊት መልምለው አላቀረቡም ያሉት የዩናይትድ ስቴትሱ መከላከያ ሚኒስትር ቁጥሩ 24,000 የሚደርስ የኢራቅ ጦር በአራት የተለያዩ የማሰልጠኛ ማዕከሎች ለማሰልጠን ለጸደይ ለተያዘው እቅድ እስካሁን ያገኘነው የምልምሎች ቁጥር 7,000 ያህል ብቻ ነው ሲሉም ሚስተር ካርተር ለዩናይትድ ስቴትስ ምክር ቤት የጦር ጉዳዮች ኮሚቴ አስረድተዋል። ራሱን እስላማዊ ግዛቶች በማለት የሚጠራውን ጽንፈኛ ቡድን መጠነ ሰፊ የአገሪቱን አካባቢዎች መቆጣጠሩ ይታወቃል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አምባር ክፍለ ሀገር የሚገኘውን የኢራቅ እግረኛ ጦር የሚረዱ 450 የጦር አማካሪዎች እንዲላኩ መፍቀዳቸው ይታወቃል።
የስዊስ አቃቢ ሕግ ባለስልጣናት እንደ አውሮፓውያን የዘመን አቆጣጠር በ2018ና በ2022 ለሚካሄዱት የዓለም እግር ኳስ ዋንጫ ውድድሮች አዘጋጅነት በአገሮች መካከል ከተደረጉት ፉክክሮች ጋር የተያያዙ በህገወጥ መንገድ የተገኘ ገንዘብን ወደ ህጋዊ ገበያ ለማስገባት ሳይደረጉ አልቀሩም ያሏቸውን 53 ህገወጥ ዝውውሮች እየመረመሩ መሆናቸውን አስታወቁ። የስዊስ ጠቅላይ አቃቢ ሕግ ማይክል ሎቨር ዛሬ እንዳመለከቱት የተባሉት ህገወጥ ዝውውሮች የታወቁት በህገወጥ መንገድ የተገኘን ገንዘብ ወደ ህጋዊ ገበያ ለማስገባት የሚደረጉ ጥረቶችን ለመቆጣጠር በመላው አገሪቱ ባንኮች በተዘረጋው ጠቋሚ ስርዓት አማካኝነት ነው። የምርመራው ሂደት የፊፋውን ፕሬዚዳንት ሴፕ ፕላተርን ቃል ሊቀበል ወይም ቃል መቀበል ሊጨምር እንደሚችል ላውበር ለጋዜጠኞች በሰጡት አስተያየት አስረድተዋል። ብላተር የዓለሙን የእግር ኳስ ፌዴሬሽን ለመምራት አምስተኛ ዙር ቢመረጡም ተቋሙን ያተራመሰውን የሙስና ቅሌት ዜና ተከትሎ ግን ስልጣናቸውን በፈቃዳቸው ለመልቀቅ መገደዳቸው ይታወሳል። የስዊስ መርማሪዎች እንደ አውሮፓውያን ዘመን አቆጣጠር በ2018ና በ2022 ዓ ም የሚካሄዱትን የዓለም እግር ኳስ ዋንጫ ውድድሮች እንደ ቅደም ተከተላቸውም ሩሲያና ኳታር እንዲያዘጋጁ ከተወሰዱ ውሳኔዎች ጋር ተያይዘው ተገቢ ያልሆነ አያያዝና በሕገ ወጥ መንገድ የተገኘን ገንዘብ ወደ ሕጋዊ ገበያ ለማስገባት ተደርገዋል በሚል የቀረቡ ውንጀላዎችን እየመረመሩ መሆናቸውን አስታውቀዋል። ማብቂያ ያላገኘ የሚመስለውን ያልተቋረጠውን ውዝግብ ተከትሎም ፊፋ እንደ አውሮፓውያን የዘመን አቆጣጠር በ2026 ዓ.ም የሚካሄደው የዓለም ዋንጫ ጀምሮት የነበረውን የአዘጋጅ አገሮች ፉክክርም ለጊዜው እንዲቋረጥ ማድረጉ አይዘነጋም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ሩሲያ ወረራ ብትሰነዝር መከላከል እንዲቻል በማለት በምስራቅ አውሮፓና በቦልቲክ አገሮች ኃይሎቿን ልታሰፍር መሆኑን ዘገባዎች ጠቆሙ። ይህ የዩናይትድ ስቴትስ እቅድ የተወራው ታዲያ በሌላ በኩል ብዙዎች የምዕራብ አውሮፓ አገሮች የምስራቆቹን የኔቶ አባል አገሮች ከጥቃት ለመከላከል ወታደሮች መላኩ ላይ እያመነቱ መሆናቸውን አንድ አዲስ ግምገማ ባመለከተበት በአሁኑ ወቅት ነው። የዩናይትድ ስቴትስን እቅድ አስመልክቶ በቀዳሚነት የዘገበው ዘ ኒውዮርክ ታይምስ ጋዜጣ ዋይት ሀውስ በበኩሉ እቅዱ ገና በጅምር ደረጃ ላይ ነው ብሏል። የአሜሪካ ድምፁ ዘጋቢ አልፔስን ከሎንዶን ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርባል።
ኔቶ ለምስራቅ አውሮፓ ሸሪኮቹ የሚሰጠውን ወታደራዊ ስልጠና በከፍተኛ ደረጃ ካሳደገ ሰነባብቷል። ሀገራቱ ቀድሞ በሶቪየት ኅብረት ቀለበት ውስጥ የነበሩ ናቸው። እናም የዩናይትድ ስቴትስ ትልም እውን ከሆነ ሩሲያ አዲስ ለወሰደችው የማናለብኝ ፖሊሲ የአሜሪካን ምላሽ ከፍ ወዳለ ደረጃ ያሳድጋል ማለት ነው። ማልከም ቻልመርስ በዩናይትድ ስቴትስ ሮያል አገልግሎት ተቋም የጥናት ክፍሉ ዳይሬክተር ናቸው።
ስቴፕ ባይ ስቴፕ ኔቶስ ፕሬዘንስ ኢን ፖላንድ ኤንድ ዘ ባልቲክ ሪፐብሊክስ ሮማኒያ
ኔቶ በሩሲያ ጎረቤቶች በፖላንድ በቦልቲክ ሪፐብሊኮችና በሩሜኒያ ደረጃ በደረጃ እየገዘፈ መጥቷል። ሁኔታው ደግሞ ሩሲያ ወረራ ማካሄዷን ካላቆመች የሚቀጥል ይመስለኛል።
ከወረራዎቹ መካከል ሩሲያ ባለፈው ዓመት በዩክሬን የክሪሚያ ግዛት የፈጸመችውን፣ በምስራቅ ዩክሬን ለሽምቅ ተዋጊዎቹ የምትሰጠውን እገዛ፣ የኔቶን መከላከያ ለመተናኮስ በወታደራዊ አየር ኃይሎቿ የሚደረጉ በረራዎችን ያካትታል። አሁንም ግን ፒዩ የጥናት ማዕከል ባካሄደው ግምገማ ግማሽ የሚጠጉ የኅብረቱ ሀገራት ሕዝቦች የምስራቅ አውሮፓን ሸሪኮች ለመከላከል ከሩሲያ ጋር ጦርነት ማካሄድ አለብን ብለው ያምናሉ። ሩሲያ በእርግጥ አምርራ አንደኛውን የኔቶ አባል ሀገር ካጠቃች ግን አስተያየቶች ፈጥነው ሊቀየሩ ይችላሉ። የኅብረቱ መሪዎችም መሠረታዊ የሆነውን የኅብረቱን ቃል ኪዳን ማለትም በጋራ ለመከላከል የገቡትን ቃል ኪዳን ተግባራዊ ለማድረግ ከባድ ፈተና ይገጥማቸዋል ሲሉ ፓውል ስዊዲኪ የተባሉ ሌላ የአውሮፓ የምርምር ተቋም ባልደረባ ያስረዳሉ።
የኢጣሊያ ፖሊሶች ከፈረንሳይ ጋር በሚያዋስነው ድንበር አካባቢ በምትገኝ ከተማ በርካታ አፍሪካውያን ስደተኞችን ጎትተው ማንሳታቸው ተዘገበ። የተንገላቱ የተባሉት ስደተኞች ፖሊሶች ያነሷቸው የብረት ማስታወቂያዎች ምሰሶዎችን የሙጥኝ ብለው ሲታገሉ፣ አንዳንዶቹ ደግሞ ጄኔቫ መልሱን ተሻግሮ ወደሚገኘው ግዙፍ አለቶች እየዘለቁ ሲታዩ ነው ተብሏል። አንድ ይሆድ የባሰው ሱዳናዊ ስደተኛ ሰዎች እኮ ነን፣ እንስሳ አይደለንም፣ ጥቁሮች ነን፣ አፍሪካውያን ነን፣ ግን ሰዎች ነን በማለት ለፖሊሶቹ ብሶቱን ሲያሰማ ተመልክቷል። ትላንት ሉክሰምበርግ ውስጥ የተሰበሰበው 28 የአውሮፓ ህብረት ሚኒስትሮች በዚህ የአውሮፓውያን አመት ከመካከለኛው ምስራቅ እና እንዲሁም ከሰሜን አፍሪካ የገቡትን 100,000 ስደተኞች በጋራ ለመከላከል በቀረበው እቅድ ላይ መስማማት ሳይችሉ መቅረታቸው ተዘግቧል። የግሪክ ማዕከላዊ ባንክ ከዓለም አቀፍ አበዳሪዎችና ስምምነት ላይ መድረስ አልቻለም። የኢኮኖሚ ውድቀትና የገቢ ማሽቆልቆል ሊከሰት ይችላል፣ ምናልባትም የዩሮዞን አንደኛውን ያስወጣታል ሲል አስጠንቅቋል። ማዕከላዊ ባንኩ ማስጠንቀቂያ የሰጠው ዛሬ ባወጣው መግለጫ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂውማን ራይትስ ዋች ዓለም አቀፍ እውቅና ያለውን የሊቢያ መንግስት ተጠያቂ አድርጓል። ቡድኑ በምስራቃዊ ሊቢያ በአገር ውስጥ ግዛት ሚኒስቴርና በጦር ቁጥጥር ስር በሚገኙ 3 እስር ቤቶች አረጋገጥኩ ያላቸውን ጥሰቶችም ዝርዝሯል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው።
በ19፣ 22 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን።
የምናስተናግዳቸው አዲሱ አበበና
አሉላ ከበደ ነን። አሁን የዕለቱን አብይ ርዕስ
በኢትዮጵያ ግንቦት 16 ቀን በተካሄደው 5ኛ ብሔራዊ ምርጫ ገዢው ፓርቲ ኢህአደግ እስካሁን ውጤታቸው ይፋ ከሆነው ጊዜያዊ ውጤቶች 100% እንዲያሸንፍ ያስቻሉ አደረጃጀቶችና የፖለቲካ አምዶች ምንድን ናቸው? በዋሽንግተን ዲሲ በትናንት ዕለት በፍሪደም ሃውስ ተቋም የተካሄደ አንድ ውይይት አጠቃላይ የኢትዮጵያን የፖለቲካ ሂደትና የተቋማት ነጻነትን የመረመረ ነበረ። ገዢው ፓርቲ ኢህአደግ መንግስታዊና ምጣኔ ሀብት አቅሞችን በስፋት ተጠቅሞ ህዝቡን የማደራጀት ብቃቱን በተመለከተ ምሁራን ትንታኔ የሰጡበት ጉዳይ መሆኑን በስፍራው የተገኘው ባልደረባችን ሄኖክ ሰማግዜር ዘግቧል።
በምርጫ 2005 ኢህአዴግና አባል ድርጅቶቹ እንዴት አድርገው እስካሁን ይፋ በሆኑ ጊዜያዊ ውጤቶች ሙሉ በሙሉ እንዳሸነፉ ብንጠይቅ ሁሉም እንደይታው በርካታ መልሶችን ይሰጣል። የተቃዋሚ ፓርቲዎች ምርጫው ከድምፅ መስጫ ኮረጆዎችን ማጨቅ ጀምሮ ታዛቢዎችን ማባረርና የተቃዋሚዎችን ድምፅ አውጥቶ እስከ መጣል የደረሱ ማጭበርበሮች የተደረገበት ነው ይላሉ። ገዢው ፓርቲ ኢህአዴግ ልክ እንደ ምርጫ ምልክቴ ንብ ተግቼ በመስራቴና የህዝቡን ኑሮና ምጣኔ ሀብቱን በማሳደጌ የህዝቡን ይሁንታ አገኘሁ የሚሉ መልእክቶችን በተለያዩ ቅኝቶች ያሰማል። በሌላ ጎን ሁኔታውን በቅርበት የሚከታተሉ ምሁራንና የፖለቲካ ተንታኞች በዚህ የህዝብ ተወካዮችና የክልል ምክር ቤት ምርጫ አደረጃጀት ታላቅ ሚና ተጫውቷል ይላሉ። በትናንትናው ዕለት በፍሪደም ሃውስ አሰናጅነት በዋሽንግተን ዲሲ የተካሄደው ውይይት ከመገናኛ ብዙሃን ነጻነት፣ የኢትዮጵያ የሀገር ውስጥ ፖለቲካና ዩናይትድ ስቴትስና ሌሎች አጋሮችን ሚና የሚተነትን ውይይት ነበር የተካሄደው። ጥቅስ ያልተረጋገጠው የኢትዮጵያ የፖለቲካ ህልውና ከምርጫ ባሻገር በሚል ርዕስ የተከናወነው ውይይት ላይ የተናገሩት ቴረንስ ላየንስ በጆርጅ ሜሰን ዩኒቨርሲቲ የግጭት ጥናት መምህር ናቸው። በአፍሪካ ቀንድ ጉዳዮችም ትንተና ያቀርባሉ። የኢትዮጵያን ምርጫና አጠቃላይ ፖለቲካ ለመረዳት ይላሉ ቴረንስ ላየንስ፣ የኢህአዴግን የማደራጀት ብቃት ማጤን ያሻል። ለምርጫ 2005 ውጤትም ይህንኑ እንደ ምክንያትነት ያቀርባሉ።
I think that the party is a very effective mass mobilizing party, that it can get people to do what it asks them to do. That not only is it the 100%
ፓርቲው በጣም የተዋጣለት የህዝባዊ አደረጃጀት ሰንሰለትን በስራ ላይ የሚያውል የፖለቲካ ኃይል ነው። ሰዎች የጠየቃቸውን ሁሉ እንዲያደርጉ የሚያስችል ብቃት አለው። በዚህ ምርጫ 100% ጊዜያዊ የምርጫ ውጤቶችን ማግኘት ብቻ አይደለም የሚያስደንቀው። የተመዘገበውና ድምፅ የሰጠው መራጭ ቁጥር በእጅጉ ብዙ ነው። ለዚህ ምክንያቱ ገዢው ፓርቲን ወይንም አጋሮቹን ወይንም መንግስቱን የሚመሩት ህዝቡ አንድ ነገር እንዲያደርግ ሲጠይቁት በፍጥነት ወደ ቀበሌዎችና ጎጦች እንዲሁም ሌሎች አስተዳደርና የቁጥጥር ሰንሰለቶች ሙሉ ስልጣናዊ ትዕዛዙ ይተላለፋል። ስለዚህ ምርጫን የመሰሉ ክንዋኔዎችን በዚህ መልኩ የማካሄድ ብቃት አለው።
ኢህአዴግ በርካታ የፖለቲካ፣ የምጣኔ ሀብት ልማት፣ የጸጥታ፣ የምርጫና የመሳሰሉ ዘመቻዎችን እንዲሁም የዕለት ተዕለት ሥራዎችን የሚያከናውንበት የፖለቲካና የልማት አደረጃጀቶችን በስፋት በጥቅም ላይ ያውላል። ግንቦት 16 ቀን ምሽት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ሙላቱ ገመቹ ለአሜሪካ ድምፅ ሬዲዮ የሚከተለውን አስተያየት ሰጥተዋል።
በምርጫ ጣቢያም ተገኝቼ እንዳየሁት ከሆነ 1-5 ስራውን ሰርቷል። በዚህ ምክንያት እኔ በአዲስ አበባ መድረክ ሙሉ በሙሉ ያገኛል የሚል ግምት የለኝም።
በትናንትናው ዕለት የኢትዮጵያን የፖለቲካ ህልውና ከምርጫ ባሻገር በገመገመው የዋሽንግተን ዲሲ ውይይት ላይ የተናገሩት ፕሮፌሰር ቴረንስ ላየንስ የኢትዮጵያ ተቃዋሚ ፓርቲዎች እንዲህ አሉ። መንግስታዊና የፓርቲ አደረጃጀቶች የሚያስገኙአቸው ጥቅሞች የሏቸው ይላሉ።
The opposition on the other hand is doesn't have those advantages. It isn't the state in the way that the EPRDF is.
ተቃዋሚዎቹ ገዢ ፓርቲ እንዳለው መሰል ጥቅሞች የላቸውም። ኢህአዴግ እንደሆነ ሁሉ መንግስት አይደሉም። የገንዘብ አቅማቸው ውሱን ነው። የመገናኛ ብዙሃንን ለመጠቀም አይችሉም። ከመራጮች ጋር በስፍራው ሄዶ ለመገናኘት የሚያስችል አቅምም የላቸውም። ይሄ ብቻ ሳይሆን በገጠር አካባቢዎች የሚኖሩ ሰዎች የሚያስፈልጓቸውን የግብርና ግብአቶችን ማቅረብ አይችሉም። ስለዚህ አንድ አነስተኛ የመሬት ይዞታ ያለው ኢትዮጵያዊ ገበሬ በድምጽ መስጫ ቀን ማንን ድምረት ብሎ ሲያስብ ለገዢ ፓርቲ ድምጽን ሰጣለሁ ቢል አይገርመኝም። ገዢ ፓርቲ ስልጣኑ ሰፊ እንደሆነ ጠንቅቀው ያውቃሉ። ለህልውናቸው የሚያስፈልጓቸው መሬትና ማዳበሪያ በማን እጅ እንዳለም ያውቃሉ። ልጆቻቸው የሚማሩበትን ትምህርት ቤት ማን እንዳሰራውም ያውቃሉ። ሌሎችም። ስለዚህ እነዚህ ሰዎች እንደሚያሸንፍ ልባቸው ለሚያውቀው ተቃዋሚ ድምጻቸውን ይሰጣሉ። ስለዚህ የሚበዙት ድምጻቸውን ለመንግስቱ ይሰጣሉ። ይሄ እኔን ፈጽሞ አያስገርመኝም። ኢትዮጵያውያን ለመንግስቱ ድምጽ ቢሰጡ አይደንቅ።
የኢትዮጵያ መንግስት የግልጽነትና ተጠያቂነት አምዶችን ቆልፎ በተለይ የመገናኛ ብዙሃን የፍትህ ስርዓቱንና የማህበረሰብ ተቋማትን አጨናግፏል የሚል አስተያየቷን የሰጠችው ኢትዮጵያዊቷ ጋዜጠኛ ስመኝሽ የቆየ ናት። ምርጫ በቀረበ ቁጥር ብዕር ትነጥፋለች፣ ድምጾች ይታፈናሉ፣ አይኖች ይሸበባሉ። ይህንን መረጃ ለህዝብ የሚያደርሱ ጋዜጠኞች ይዋከባሉ፣ ይታሰራሉ፣ ከሀገር እንዲሰደዱ ይደረጋሉ ትላለች ስመኝሽ።
ምርጫ በሚደርስበት ጊዜ መንግስት ጠንከር ያሉ እርምጃዎችን በጋዜጠኞች ላይ፣ በሚዲያ ተቋማት ላይ እና በማህበራት እና በመሳሰሉት የሰብአዊ መብት ተሟጋቾች ላይ እርምጃዎች ይወስዳል። ይሄንን በምናይበት ጊዜ ምርጫ በደረሰ ጊዜ መንግስት እነዚህን ተቋማቶች ሊያሰሙ የሚችሉትን ድምጾች ምን ያክል እንደሚፈራቸው ነው የምናየው። የባለፈውን የ2010 ምርጫ ብንመለከት ከምርጫው አንድ አመት ቀደም ብሎ ነው የጸረ ሽብር ህጉና የአዲሱ የማህበራት አዋጅ እንዲወጣና ተግባራዊ እንዲሆን የተደረገው። አሁንም ተመሳሳይ ሁኔታ ነው የምናየው።
በዚህ ባሳለፍነው አመት በኢትዮጵያ የሰብአዊ መብት ይዞታ ላይ የቀረቡ በርካታ ዘገባዎች እነዚህን ሁኔታዎች ይዘረዝራሉ። በተለይ የዞን 9 የጦማር ጸሐፊዎችና 3 ጋዜጠኞችን እስራት፣ ከ30 በላይ ጋዜጠኞች ሀገር ለቀው መሰደዳቸውን በመመዝገብ የኢትዮጵያ መንግስት የሰብአዊ መብት ይዞታውን እንዲያሻሽል ሲጠይቁ ሰንብተዋል። የኢትዮጵያ መንግስት በበኩሉ የመብት ይዞታን በሀገር ውስጥ ለማሻሻል ሀገራዊ ተቋማትን በማጠናከር እንደሚሰራ በመግለጽ የውጭ ጣልቃ ገብነትን ያጣጥላል። ጋዜጠኞችና የፖለቲካ ተቃዋሚዎች የተከሰሱበት የጸረ ሽብር ህግ ለአፈናና ለወከባ ያላግባብ ውሏል የሚሉ አስተያየቶችንም መንግስቱ አጥብቆ ያስተባብላል።
ተከታዩ የመጽሔት የትንታኔ ርዕስ ወደ አዲስ አበባ ያሸጋግረናል። የፌዴራል አቃቢ ህግ በእነ ዘላለም ወርቅ አገኘው የክስ መዝገብ በሽብር ወንጀል በከሰሳቸው የቀድሞ የአንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል አቶ አብርሃ ደስታና የሰማያዊ ፓርቲ አመራር አባል የሺዋስ አሰፋ እንዲሁም በሌሎች 6 ተጠርጣሪዎች ላይ ተጨማሪ ምስክሮችን ላሰማ ሲል ፍርድ ቤቱ ጥያቄውን ውድቅ አድርጎታል። የተጨማሪ የሰነድ ማስረጃ ጥያቄውን ደግሞ የተከሳሽ ጠበቃ ተቃውመዋል። አሁን ፍርድ ቤቱ በዚህ ክርክር ላይ ሊወስን ቀነ ቀጠሮ ቆርጧል ይላል መለስካቸው አማሃ ከአዲስ አበባ ያጠናቀረው ዘገባ።
የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ዛሬ እንደተሰየመ ቀደም ሲል በነበረው ችሎት ላይ በተሰጠው ቀጠሮ መሠረት አቃቢ ሕግ ተጨማሪ ምስክሮችን ለማሰማት ባቀረበው ጥያቄና በተከሳሽ ጠበቃ በተነሳው ተቃውሞ ላይ ብይኑ እንደሚያሰማ አስታውቋል። ይሁንና አቃቢ ሕግ ከዚያ በፊት ማመልከቻ እንዳለውና ለፍርድ ቤቱ ለማቅረብ ጥያቄ አቅርቧል። ማመልከቻውን በጽሑፍ እንዲያቀርብ ሲጠየቅም በቃል እንዲያቀርብ እንዲፈቀድለት ፍርድ ቤቱን መልሶ ጠይቋል። ፍርድ ቤቱም ብይኑን ካሰማ በኋላ ለማቅረብ ፈቅዶለት ብይኑን ወደ ማሰማቱ ተሻግሯል። ፍርድ ቤቱ በብይኑ እንዳተተው አቃቢ ሕግ ቀደም ሲል ባስያዘው ጭብጥ ላይ 3 ምስክሮችን አቅርቦ ለማሰማት ከአንድም ሁለት ሶስት ጊዜ እድል ተሰጥቶት ሳያቀርብ ቀርቷል ብለዋል። ይህም ሳይበቃ ምስክሮቹን ለማሰማት ሌላ ተጨማሪ እድል ጠይቋል። ይሁንና አለ ፍርድ ቤቱ፣ ይህ የተዝረከረከ አሰራር የፍርዱን ሂደት የሚያንዛዛና ፍትሐዊነቱንም የሚጎዳው ነው ስላገኘው የአቃቢ ሕግን ጥያቄ አልተቀበልነውም ብሏል። አቃቢ ሕግም ብይኑን ተቀብሎ ተከሳሾች ለፖሊስ የሰጡት ቃልና ከብሔራዊ ደህንነት የተገኙ የሰነድ ማስረጃዎች ናቸው ያላቸውን እንዲያዙለት በቃል አመልክቷል። የተከሳሽ ጠበቃ ግን ይህንን በጽኑ ተቃውመዋል። ከችሎት በኋላ ከተከሳሽ ጠበቆች አንዱን አቶ ተማማ በቡልጉን የተቃውሟቸው መሰረት ምን እንደሆነ ጠይቄያቸው ነበረ።
እኔ ያቀረብኩት በወንጀለኛ መቅጫ ስነ ስርዓት ህግ 146 መሰረት ደንበኞች ፖሊስ ጣቢያ የሰጡት ቃል፣ በተለይ አንደኛ፣ ስድስተኛና ዘጠነኛ ተከሳሾች የሰጡት ቃል በማስረጃነት ሊያያዝብን አይገባም፣ በጸረ ሽብር አዋጁም ቢሆን በሌሎችም ህጎች ብዬ ነው ያልኩት። ለዛ መሰረት ያደረግኩት ነገር ምንድን ነው? የቀረበ የተባለው የእምነት ቃል ሌላ አረጋጋጭ ማስረጃ የለውም፣ ወይ በፍርድ ቤት ፊት ለፊት የተሰጠ አይደለም፣ ደንበኞች ጉዳዩን ክደው የተከራከሩት፣ ስለዚህ በማስረጃነት ሊቀርብ አይገባም የሚል ነው። ሌላኛው ሊቀርብ አይገባም ያልኩት ኢትዮጵያ በህገ መንግስት አንቀጽ 19 መሰረት አንድ ሰው በቂ ጥርጣሬ ኖሮ ነው መታሰር ያለበት። የኔ ደንበኞች ግን ከታሰሩ በኋላ ነው ማስረጃዎች የተሰበሰቡትና በዛ መሰረት እነዛ ማስረጃዎች ተቀባይነት የላቸውም የሚል መቃወሚያ ነው ያቀረብኩት።
አቃቢ ሕግ በችሎቱ ላይ የተከሳሽ ጠበቃ ላቀረቡት ምላሽ ሰጥቷል። እንደ አቃቢ ሕግ ምላሽ ከሆነ በብሔራዊ ደህንነት የተሰበሰበ መረጃንና የተከሳሽ ቃል በማስረጃነት መቅረባቸው ሕግን መሠረት ያደረገ እንጂ ከሕግ ውጭ አይደለም ሲል ተከራክሯል። ስለሆነም ይህን በሕግ የተደገፈ ጥያቄያችንን ፍርድ ቤቱ እንዲቀበልና የተከሳሽ ጠበቃን ክርክር ውድቅ እንዲያደርግልን እንጠይቃለን ብሏል። ፍርድ ቤቱም የሁለቱን ወገን ክርክር ከሰማ በኋላ ጉዳዩን መርምሮ ብይን ለማሰማት ሐምሌ 1 ቀን 2007 ዓ.ም ተለዋጅ ቀጠሮ ሰጥቷል። ዘላለም ወርቅ አገኘሁ፣ ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃ ደስታ፣ የሸዋስ አሰፋ፣ ዮናታን ወሌ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ ላይ አቃቤ ሕግ በሽብር ድርጊት ጠርጥሬያቸዋለሁ ብሎ ክስ ከመሠረተባቸው አያሌ ወራት ተቆጥረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች፣ የመጨረሻ የመጽሔት ርዕስ ላይ ደርሰናል። ሉክሰምበርግ ውስጥ የተሰበሰቡት የ28ቱ የአውሮፓ ህብረት አባል አገሮች ሜዲትሬንያንን የተሻገሩትን በሺዎች የተቆጠሩ ስደተኞችን ተከፋፍሎ ለመቀበል በቀረበ እቅድ ላይ እጅግ በጣም መከፋፈላቸው ተነግሯል። የሚበዙትን ስደተኞች የምትቀበለው ጣሊያን በጉዳዩ ላይ አንድ ውጤት ካልተደረሰ የራሴን እርምጃ እወስዳለሁ ስትል አስጠንቃለች። ሊሳ ብራያን ለቪኦኤ ከፓሪስ ዘግባለች። ቆንጅታይ
የአውሮፓ ህብረት የአገር አስተዳደር ሚኒስትሮች አባል ሀገሮች ፍልሰተኞቹን ተከፋፍለው እንዲወስዱ በቀረበው ያወዛገበ እቅድ ላይ ተሰብስበው ሲነጋገሩ የዚያ ውዝግብና መዘዙ ጣሊያንና ፈረንሳይ ድንበር ላይም ሲስተዋል ነበር። የፈረንሳይ ባለስልጣናት ከጣሊያን ድንበር ተሻግረው ሊገቡ የሞከሩ የሚበዙት አፍሪካውያን የሆኑ በርካታ ስደተኞችን እንዳይገቡ ከለከሉ። አብዛኞቹ በአቅራቢያው ወደምትገኝ የጣሊያን ቬንቲሚሊያ የምትባል ከተማ ፖሊስ በአውቶቡስ እየጫነ ወሰዳቸው። መጪ እጣ ፈንታቸው ምን እንደሚሆን ግን ለጊዜው አይታወቅም። በሌላ በኩል ሉክሰምበርግ ላይ የተሰበሰቡት ሚኒስትሮች ምን ያህል ስደተኞች እንደሚቀበሉ ከስምምነት ሳይደርሱ ነው ስብሰባው ያበቃው። የህብረቱ የስራ አስፈጻሚ አካል የሆነው የአውሮፓ ኮሚሽን አባል ሀገሮች ስደተኞቹን በኮታ ተደልድለው የመቀበል ግዴታ ውስጥ መግባት አለባቸው ነው የሚለው። ይሁን እናደርጋለን የሚሉት ግን ሁሉም አይደሉም፣ የማይቀበሉ አሉ። ሶስት ሀገሮች ደግሞ ብሪታንያ፣ ዴንማርክ እና አየርላንድ ኮታ ድልደላ ውስጥ የሉበትም። ከስብሰባው በኋላ የፍልሰት ጉዳይ ኮሚሽነሩ ዲሚትሪ አቭራምፑሎስ ለጋዜጠኞች የሚከተለውን ማብራሪያ ሰጥተዋል።
I'm pleased to see that member states agree on the principles. But you will agree.
አባል አገሮቹ በመርሁ በመስማማታቸው ደስ ብሎኛል። ቃል ብቻውን ግን በቂ አይደለም። አሁን ወቅቱ የተግባር ነው። ካሁን ወዲያ ጊዜ ማባከን የለብንም። ውጤት ላይ መድረስ አለብን።
የኢጣሊያ ጠቅላይ ሚኒስትር ማቴዮ ሬንዚ በበኩላቸው እንግዲህ እኔ ወደ ቁጥር ሁለት እቅዴ መራመዴ ነው ሲሉ አስፈራርተዋል። ስደተኞቹ ከጣሊያን ድንበር አልፈው በአህጉሪቱ ያለ ፓስፖርት መጓዝ በሚቻልባቸው ሀገሮች እንደልባቸው መሄድ እንዲችሉ ጊዜያዊ የይለፍ ፈቃድ እሰጣለሁ ነው ያሉት ጠቅላይ ሚኒስትሩ። እንደሚታወቀው ጣሊያን በዚህ የአውሮፓውያን ዓመት ባህሩን እየተሻገሩ በሚገቡት በሺዎች የተቆጠሩ ፍልሰተኞች ተጨናንቃ ነው ያለችው።
Nous sommes ensemble sur ce sujet-là. Nous devons accueillir des personnes qui sont persécutées dans leur pays.
የፈረንሳዩ የሀገር አስተዳደር ሚኒስትር በርናር ሴቨኖ ናቸው። ከሉክሰምበርግ ላይ ከጣሊያንና ከጀርመኑ አቻዎቻቸው ጋር ሆነው ለጉዳዩ በተሻለ የአንድነት መልክ ለማንጸባረቅ ሲሞክሩ ነበረ። ሶስቱ አንድ ላይ ሆነው ይህን የጋራ ችግር ለመፍታት እየሞከሩ እንደሆነ ነው የተናገሩት። ጣሊያንና ፈረንሳይ ድንበር ላይ የተከሰተውን ሁኔታ መላ ልንፈልግለት እየሞከርን ነው ብለዋል። በዚህ አውሮፓውያን ዓመት ባህር ከተሻገሩት ከአንድ መቶ ሺዎች ስደተኞች ውስጥ ብዙዎቹን የተቀበሉት ጣሊያንና ግሪክ ናቸው። በኮታ እንውሰድ ተብሎ በቀረበው እቅድ 40 ሺዎቹን የተቀሩት የህብረቱ አባል ሀገሮች እንዲወስዱ ነው በእቅዱ ላይ የወጣው። ዮርዳኖስ፣ ሊባኖስና ቱርክ የሚገኙትን 20 ሺህ ሶሪያውያን ስደተኞች ለመቀበል የወጣ ሌላ የእቅዱ አካልም አለ። የአውሮፓ ህብረት መሪዎች በሚቀጥለው ሳምንት ሲሰበሰቡ የፍልሰት ጉዳይ እቅድ ውስጥ የተካተተውን ሌላውን ክፍል የህገ ወጥ አሸጋጋሪ ቡድኖችን ማሳደድ የሚመለከተው ላይ ይነጋገራሉ ተብሏል።
ይህ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ነው። አድማጮች፣ አሁን ደግሞ በነጻው ተዘዋዋሪ የስልክ ቁጥር 202-205-9942 የውስጥ መስመር 14 ከደረሱን መካከል ለአሁኑ ጥቂቱን እንሰማለን።
አስተማሪዎች አንድ ሁለት ሰዎች አስተያየት ሲሰጡ አንደኛው ባለፈው ሳምንት ሌላኛው ደግሞ ዛሬ ይመስለኛል ስለ ታማኝ በየነ ሽልማት እንቅልፍ ማጣታቸውን የሚገልጽ አስተያየት ሰጥተዋል። መብታቸው ነው። እኔም ደግሞ መብቴን ተጠቅሜ ትንሽ ነገር ለመጠቆም ነው። አንደኛው ባለፈው ሳምንት እነ ዶክተር በየነ ጴጥሮስ እነ ዶክተር መራ ጉዲና እያሉ እንዴት ታማኝ ይሸለማል? የዛሬውም ደግሞ እንደዚሁ ዲሞክራሲ ቀንቃኝ አይደለም ታማኝ እንዴት ይሸለማል የሚል አስተያየት ሰጥተዋል። በመጀመሪያ ደረጃ እነዚህ ሰዎች አስተያየት መስጠት መብታቸው ቢሆንም ታማኝ የተሸለመበት ምክንያት የፖለቲካ መሪ የዲሞክራሲ አቀንቃኝ ተብሎ አይደለም። ታማኝ የተሸለመው የሀገራቸው ምስቅልቅል ህይወት እና ዘረኝነትን እየሸሹ ሀገራቸው በዓለም ዙሪያ ለተበተኑ ኢትዮጵያውያን ይህ ሰው ሁላችሁም እንደምታውቁት ፍለፊት ቆሞ ድምፁን ያሰማል፣ ያለቅሳል፣ ይጮኋል። ለማህበረሰቡ ባደረገው መልካም ነገር ነው የተሸለመው እንጂ የፖለቲካ መሪ የዲሞክራሲ አቀንቃኝ ተብሎ አይደለም። እነዚህ ሰዎች የተሸለመበትን ምክንያት እንኳን ሊያዳምጡ አልፈለጉም። ግን የታማኝ በየነ ስም ለምን ተነሳ የሚል ነው ያንገበገባቸው። ይሄ ደግሞ ጠላየ ሰናያት የሚባል ነገር አለ፣ መልካም ነገርን የሚጠላ ነው። እሱም እናንተ ካቁታላችሁ። በዚህ የተነሳ ነው እነዚህ ሰዎች ታማኝ የሚቃወሙት። ታማኝ በርታ፣ ውድ ልጃችን እንወድሃለን፣ እናከብርሃለን። ታላቅ ኢትዮጵያ ይሁና። ሰሎሞን ጉደታ ነኝ ከካናዳ። ቴንክ ዩ።
ጤና ይስጥልኝ የአማርኛ ድምፅ አገልግሎት። ስሜ ይገባዋል እባላለሁ። ብዙ ጊዜ አስተያየቶችን ስሰማ በሶስት መልኩ ከፍላቸዋለሁ። በአንደኛ በኩል የገባቸው፣ ሁለተኛ ያልገባቸው፣ ሶስተኛ ግራ የገባቸው። ስለዚህ ከሀገር በቀልም ይሁን ከዲያስፖራ የሚሰጡ አስተያየቶች በጣም የሚያሳዝኑ ሆነው ስላገኘኋቸው አንድ ነገር መደረግ አለበት እላለሁ። እሱ ምንድን ነው? የባህል ማነቃቃት መደረግ አለበት እላለሁ። ለዚሁም የባህል መነቃቃት ከተደረገ ሚዛናዊ የሆነ አስተያየት ግራቀኙም፣ አገር በቀልም፣ ዲያስፖራውም የተለያዩ አመለካከቶች ሊኖሩ ይችላሉ። ግን አመለካከት በ ሚዛናዊ ጭንቅላት ማለፍ ስላለበት ሚዛናዊ የሆነን አስተያየት በመስጠት ለሀገርም ለሕዝብም ለሌላ ሶስተኛ ወገንን ሊያስተምር የሚችል አስተያየት ቢሰጥና ውጤት እንዲኖረው በውጤቱም እንዲለካ ቢደረግ ቆንጆ ነው እላለሁ።
ደናስተልኝ ቪዲዮዎች እንደምናችሁ ደና ናችሁ ወይ? ፊቸርስ ያላሉ ተቃዋሚ ፓርቲዎች ምርጫው ተጭበርበዋል ትክክል አይደለም ብለው ተነግረውናል። ስለዚህ ከእንግዲህ ወዲህ ያለውስ ምንድን ነው? ይህ ነገር ሆነ ተብሎ ዝም ብሎች አጣጥፎ ብቅ ነው የሚለው? ስልጣን የህዝብ ነው እስካሉ ድረስ ለህዝቡ መደረግ የሚገባውን ነገር ማስታወቅ አለባቸው። ይህን ያህልም ጊዜ መፍጀት አይገባም። እና ይህን መልእክቴን አድርሱልኝ። አመሰግናለሁ።
ሄሎ፣ ሰላም ተነስልኝ። ቪኦ በመላው ዓለም የሚገኙ የኢትዮጵያ ሙስሊሞች ረመዳን ከሪም ቻርሞር እንኳን አደረሰን። ድጋሚ ቴንክ ቤ ነጋሽን ከዋሽንግተን ዲሲ አመሰግናላቸው።
አስተያየት የላካችሁልን አድማጮች እናመሰግናለን። በነገራችን ላይ አስተያየት ስትልኩ በቀረበ ፕሮግራም ላይ እንጂ ውጪ በሰማችሁት ወይም ደግሞ እኛ ባላቀረብነው ላይ አስተያየት ለመስጠት አትሞክሩ። ይህንን በትህትና እናሳውቃል።
አዎ፣ ሌላ ጊዜም እንደምናደርገው በተጨባጭ በቀረቡ በይዘት ላይ ያተኮረ እና ገንቢ አስተያየት ቢሆን ደግሞ ይመረጣል። ሁላችሁም ተሳተፉ፣ ጻፉ፣ ደውሉልን።
አሁን የምሽቱን ዋና ዋና ዜና እንስማ።
በግንቦት 16ቱ የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ለደብረ ማርቆስ የሕዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቀ ዓለም ከትላንት በስቲያ ሰኞ ማታ ተገድለው መገኘታቸውን ፓርቲያቸው አስታወቀ።
የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር በቂ እግረኛ ጦር ማሰለፍ ተስኗታል ያሏትን ኢራቅን ራሱን እስላማዊ መንግስት በማለት የሚጠራውን ጽንፈኛ ቡድን ለመዋጋት በታላቅ ቁርጠኝነት መሰለፍም አለባት ሲሉ ጥሪ አድርገዋል።
የስዊስ አቃቢ ሕግ ባለስልጣናት እንደ አውሮፓውያን የዘመን አቆጣጠር በ2018ና በ2022 ዓመተ ምህረት ለሚካሄዱት የዓለም እግር ኳስ ዋንጫ ውድድሮች አዘጋጅነት በሀገሮች መካከል ከተደረገው ፉክክር ጋር ተያይዞ በሕገ ወጥ መንገድ የተገኘን ገንዘብ ወደ ሕጋዊ ገበያ ለማስገባት ሳይደረጉ አልቀሩም ያሏቸውን 53 ሕገ ወጥ ዝውውሮች እየመረመሩ መሆናቸውን አስታወቁ።
ሩሲያ ወረራ ብትሰነዝር መከላከል እንዲቻል በማለት ዩናይትድ ስቴትስ በምስራቅ አውሮፓና በቦልቲክ ሀገሮች ኃይሎቿን ልታሰልም መሆኑን ዘገባዎች ጠቆሙ። ለምሽቱ ያለን ዜና ዋና ዋናው ማለቴ ነው ይሄው ነው።
ይህ የዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አድማጮች፣ ወደ ሁለተኛው አጋማሽ እየዘለቅ ነው። የስቱዲዮ ሰዓታችን ከሚሶስት ሰዓት ከ32 ያመለክታል። በዚህ ክፍል ቀዳሚ ሆደው ነው ዲሞክራሲ በተግባር
በግንቦት 16ቱ የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ለደብረ ማርቆስ የሕዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቀ ዓለም ከትናንት በስቲያ ሰኞ ማታ ተገድለው መገኘታቸውን ፓርቲው አስታውቋል። አቶ ሳሙኤል ቀደም ሲል በምርጫው ዘመቻ ወቅት የግድያ ማስፈራሪያ ከደህንነት ሰራተኞች ይደርሷቸው እንደነበር በፌስቡክ አማካኝነት ባሰራጩት መልእክት መግለጻቸው ታውቋል። ሰለሞን ክፍሌ ትናንት የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነትን አነጋግሮ ነበረ። ጊዜው መሽቶ ስለነበር ግን የፖሊስና የሌሎች ጉዳይ ወይም ሌሎቹ ጉዳዩ የሚመለከታቸው ወገኖች ማካተት አልተቻለም እና ለዛሬ አድሯል። እነሆ ዛሬ እንደሚከተለው ሊያቀርበው ነው ሰለሞን።
ምንድን ነው የምንሰማው ኢንጂነር?
አዎ፣ የሆነው ነገር በጣም አሳዛኝ ነው። ሳሙኤል አወቀ የተባለው የሰማያዊ መስራች አባልና የምስራቅ ጎጃም ዞን ማስተባበሪያ ጸሐፊያችን ነው። ከዛም አልፎ በተደረገ የብሔራዊ ምክር ቤት የፓርላማ እጩ ሆኖ ተወዳድሮ ነበር። ሰኞ ዕለት ማታ ባልታወቁ ሰዎች በአንድ ሰዓት ተኩል አካባቢ ተገድሎ እንደተገኘ ነው እንግዲህ የደረሰን መረጃ የሚያመለክተው።
በምን አይነት ሁኔታ ነው ተገድሎ የተገኘው አቶ ሳሙኤል?
ከአንገቱ በላይ መለየት በማይችል ሁኔታ በስለትም በዱላም እንደተደበደበ ወዲያውኑ ትንሽ እስትንፋስ ያለው ቢመስልም ኦልሞስት በመጣጣር ላይ እንደነበረና ወደ ሆስፒታል ሲሄድም ሙቶ እንደሆነ ሐኪሞች እዛው ላይ አረጋግጠዋል። የተደበደበው በስለትና በዱላ እንደሆነ ነው በአካባቢው የነበሩት አባላት ያረጋገጡልኝ።
በግድያው የምጠረጥሩት አለ?
እንግዲህ በተደጋጋሚ እኔም በቅርብ የተወለድኩበት አካባቢ ስለሆነና ልጁንም ስለምቀርበው ይደርስበት የነበረውን ዛቻና ማስፈራሪያ ሁሉ በተደጋጋሚ ይገልጽልኝ ነበረ። ከዛም ባለፈ በፈረንጅ አቆጣጠር ሰኔ 3 ለት በፌስቡክ ገጹ ላይ ሊሞት እንደሚችል የኢትዮጵያ ወጣቶች በተለይም በሱድሜ የሚገኙና የሱ ትውልድ የሆኑ የነጻነት ትግሉን አጠናክረው መቀጠል እንዳለባቸው የተለያየ ያስፈራሩት የነበሩ የደህንነት ኃይሎችን እንዲሁም የጦር ኃይሎችን የፖሊስ አካላትንና የአስተዳደር ሰዎችን የመዘገበ ፎቶም እንዳለውና ለታሪክ እንዳስቀመጠ ይሄንን ነገር በፌስቡክ ገጹ ላይ በግልጽ አስቀምጧል። ስለዚህ የተናገረው ነገር ነው እንደ ነብይ የሆነው። እንግዲህ አቶ ሰለሞን
የደረሰው አስከሬኑ ነው ከተባለበት ሆስፒታል ያገኛችሁት አሟሟቱን የተመለከተ የሐኪም ሪፖርት አለ?
አዎ፣ ሐኪሞቹ እንዳረጋገጡልን ከዛ ነው አስከሬኑም ወደ ትውልድ ቦታው ግንዶይ ነው የተባለች ቦታ እዛው ምስራቅ ጎጃም ውስጥ የሚገኝ የተላከው ከሆስፒታል ነው። ያው ሆስፒታሉም የሚታየው ነገርም ሆነ በሕክምና ያረጋገጡት በድብደባ እንደሞተ ነው።
የአይን ምስክሮች አሉ?
እንግዲህ እስካሁን ድረስ በፖሊስ በኩል እያጣራሁ ነው ብሏል። ምንም የደረሰንና የተረጋገጠ ነገር ያገኘ ነው የለም።
በዚህ ጉዳይ የእናንተ ቀጣይ እርምጃ ምን ይሆናል?
እንግዲህ የሆነው ነገር የሚያሳየው በአጠቃላይ ይሄ ልጅ ከዚህም በፊት እንደዚሁ የግድያ ሙከራ ተደርጎበት ተደብድቦ ሰውነቱ ሁሉ ተቆራርጦ ነው የተገኘው እዛው አካባቢ። አሁን ስለዚህ ለምን ተረፈ በሚል ህይወቱን ለመጨረስ በተወሰደ አቋም እንደደረሰ ማረጋገጥ ይችላል። መንግስት ያለበት አገር ቢሆን ኖሮ ያኔም ሲደበደብ አሁንም በፌስቡክ ገጹ ላይ እንደዛ አይነት ነገር ሲጽፍ ልዩ ክትትል ተደርጎ ገዳዮችን መያዝና መከታተል ይቻል ነበር። ስለዚህ ይሄ በንቃት የተቀነባበረ ነገር እንደሆነ ግንዛቤው አለን።
ኢንጂነር ይልቃል ጌትነት ለጊዜው አመሰግናለሁ።
እሺ፣ እኔም አመሰግናለሁ አቶ ሰለሞን።
በጎጃም የሰማያዊ ፓርቲ ጽህፈት ቤት ኃላፊ አቶ አሻግሬ ታምር ገብሬ ግን በእጄ የሚገኘው ሐኪም የፈረመበት የአቶ ሳሙኤልን አሟሟት የሚገልጸው ሪፖርት ቅጂ በድብደባ መገደሉን ያረጋግጣል ብለዋል። ፖሊስ አንድ ተጠርጣሪ በቁጥጥር ስር ማዋሉንም ደርሰንበታል ብለውኛል።
በስምንት አስር 2007 ዓመተ ምህረት በግምት ከምሽቱ 2 ሰዓት ሲሆን በደብረ ማርቆስ ከተማ አቶ ሳሙኤል አወቀ ዓለም ባልታወቁ ሰዎች ተደብድቦ ከግራ ጆሮው ደም እየፈሰሰ በአፉ ከፍተኛ ደም በመፍሰስ የራሱ ቅል ተሰባብሮ ከጥቅም ውጭ ሆኗል። ጥርሶቹ በሙሉ ረግፈዋል። ማስረጃውን የሰጠው ዶክተር አለማየሁ ይባላሉ።
ወደ ፖሊስ ሄዳችኋል? አቶ አሻግሬ ምን መልስ አገኛችሁ?
ፖሊስ አለርንም።
ለምን አልሄዳችሁም?
ሰዎች ተይዘዋል። በወቅቱን የቀብር ላስፈጽም እጄ ስለነበረ አሁን የደረስኩኝ እዛ መድረስ አልቻልንም፣ አልሄድንም። ሰው አንዱ ሰው ተይዟል።
ከግድያው ጋር በተያያዘ ሰው ተይዟል ነው የሚሉኝ?
ተይዟል። አሁለቱ ነው እዚያው ላይ እጅና ፍንጅ ተይዟል። አንድ ሰው
ምን አይነት ሰው ነው?
እንግዲህ ከሌላ ወረዳ ነው መጣ የሚባል እኔ በአይን ያላየሁትም ወጣት ነው ተይዟል። እሱ የገደለው ልጅ ተብሏል።
እናንተ ከግድያው ጀርባ አለ ብላችሁ የምትጠረጥሩት አለ?
እኛ የምንጠረጥረው በወቅቱ ተጨባጭ ያልሆነ ማስረጃም ሊሆን ስለሚችል እኛ የምንጠረጥረው ነገር የለም።
ግን አቶ ሳሙኤል ከመሞቱ በፊት በፌስቡክ መልእክቱ ከመንግስቱ የደህንነት ኃይሎች ማስፈራሪያ ይደርሰው እንደነበረ ስለገለጸ ነው ይህን የምጠይቀው።
አቶ ሳሙኤል አወቀ በፌስቡክ ድብደባ በዚህ ሳምንት ይደርስብኛል ብሎ ለእኛ ሰማያዊ ፓርቲ ስራ አስፈጻሚም ተናግሯል። በዚህ ሁለት ቀን ውስጥ እገደላለሁ ብሎ ለእኛ ተናግሯል። ለስራ አስፈጻሚው፣ ለዞኑ ስራ አስፈጻሚ ሰማያዊ ፓርቲ
ለፖሊስም ማስተላለፉን ይገልጻል።
ለፖሊስም አስተላልፏል፣ ግን በወቅቱ እንትን አላለም።
ምስክሮችስ አሉ የምታውቁት?
አዎ፣ አንድ ሁለት ሰዎች ቀርበዋል። የዚያ ሁለት እጅና ፍንጅ የያዙ ሰዎች አሁን እነሱ እሱ ለዚሁ መጀመሪያ ፖሊስ ጣቢያ አምኗል፣ አሁን ክዷል።
ቀጣይ እርምጃችሁ ምን ይሆናል አቶ አሻግሬ?
የእኛ እርምጃ የሚሆነው እንግዲህ ቤተሰቦቹ ናቸው። ቤተሰቦቹ እንከታተላለን ካሉ እንከታተላለን፣ አለበለዚያ ክሱ እኛ ላንከታተለውም እንችላለን። ክሱ ውጤት ስለሌለው።
እሺ፣ በጣም አመሰግናለሁ አቶ አሻግሬ።
እሺ፣ አመሰግናለሁ የእኔ ጌታ።
አሁን ፖሊስም ከጥቃቱ ጋር በተያያዘ የሚጠረጠር አንድ ግለሰብ በቁጥጥር ስር መዋሉን ምርመራውን ይዘዋል የተባሉት ኢንስፔክተር ሻምበል ብዙአየሁ አረጋግጠውልኛል። በዚህ ተገድሎ ተገኘ ስለተባለ አቶ ሳሙኤል አወቀ ጉዳይ እርስዎ ነዎት ምርመራውን ይዘው የሚመሩት ስለተባለ ነው የደወልኩሎት። ምን ደረሳችሁ?
ሳንሆን በበላይነት እየመራ ያለ እኛ ሳንሆን በበላይነት የዞን ፍትህ ነው። የዞን ፍትህም የዞን ማን የወረዳ ፍትህም የሁለቱ ጣቢያም ነው በጋራ እያጣራን ያለ ነው።
አንድ ሰው ተይዟል የሚባለውስ ምንድን ነው?
ተይዟል።
ክትትሉ በጋራ ከዞኑ ፖሊስና ሌሎች አካላት ጋር የሚካሄድ በመሆኑ ግን ዝርዝር ውስጥ አልገባም ብለዋል።
የሚመለከተው አካል ያልቀረመን በዚህ ደረጃ ላይ ነው ያለው ብሎ የምርመራ ሂደት መስጠት እንደኛ እንደሙያ ክልክል ነው። ምርመራው እየተጣራው ያለው በዞን የፍትህ ባለሙያ፣ በወረዳ የፍትህ ባለሙያ፣ በሁለቱ የከተማ አስተዳደር ፖሊስ ምርመራ አማካኝነት ነው እንጂ ምርመራውንም እየመራው ያለው የዞን ፍትህ መምሪያው ነው። ይሄ ባለበት ላይ አሁን መረጃ ነው ብዬ እኔ አልሰጥም። ከምርመራ አንጻርም ክልክል ነው እንደሙያ።
የድብደባ ሰለባው የ29 ዓመቱ የሰማያዊ ፓርቲ መስራች አባል ሳሙኤል አወቀ አስከሬን ወደ ተመረመረበት የደብረ ማርቆስ ሆስፒታል ሞክሬያለሁ። ኔትወርኩ ለጊዜው አይሰራም የሚል ተደጋጋሚ የቴሌ ሰራተኛ ድምፅ ነው የሚመጣው። ሆኖም በአቶ አሻግሬ እጅ የሚገኘውና ዶክተር የፈረመበት የምርመራ ሰርቲፊኬት ሲነበብ እንደሰማችሁት አቶ ሳሙኤል የተገደለው በአሰቃቂ ሁኔታ አናቱ ተደብድቦ መሆኑን ያስረዳል። በሌላ በኩል አንድ የመንግስቱ ቃል አቀባይ በዚህ ጉዳይ ላይ ዛሬ መልስ ሲሰጥ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መንግስት ከአቶ ሳሙኤል ግድያ ጋር በተያያዘ በማንኛውም መልክ እጁ የለበትም ማለቱን ሮይተርስ ዘግቧል። ሰዎች ከምሽቱ አንድ ሰዓት ተኩል ላይ መሃል መንገድ ላይ ጥቃቱን አድርሰው የገደሉትም ወደ መኖሪያ ቤቱ ብቻውን ሲያመራ እንደነበር የፓርቲው ሊቀመንበር ኢንጂነር ይልቃል የገለጸለት መሆኑን የዜና ወኪሉ አክሏል። ጥቃቱ በአንድ መንግስትን በመተቸት በሚታወቀው ግለሰብ ላይ ሲደርስ ለሁለተኛ ጊዜ መሆኑን ያስረዱት የፓርቲው ሊቀመንበር ቀደም ሲል በምርጫው ዕለትም የድብደባ ሰለባ ነበር ብለዋል። በዚሁ ጉዳይ ላይ መልስ የሰጡ ሌላ የመንግስት ባለሥልጣን ድንገቱ መድረሱን ያረጋግጣሉ፣ ከፖለቲካ ጋር በተያያዘ ነው የሚለውን ግን አይቀበሉም። ጠበቃው አቶ ሳሙኤል ጥቃቱ የደረሰበት በመሬት ይገባኛል ንትርክ ይዞት የነበረውን ጉዳይ በአግባቡ አልተወጣም ካለ ደንበኛው ጋር በተነሳ ጭቅጭቅ ምክንያት ነው ብለዋል። የመንግስቱ ቃል አቀባይ አቶ ሽመልስ ከማል ለሮይተርስ የዜና ወኪል በሰጡት በዚሁ ምላሽ በአቶ ሳሙኤል ላይ ጥቃቱን ያደረሰው ግለሰብ በቁጥጥር ስር ውሏል፣ ሌላው ተባባሪው እየታደነ ነው፣ ምንም ከፖለቲካ ጋር የሚያያይዘው ነገር ደግሞ የለም ብለዋል። የአቶ ሳሙኤል የቀብር ሥነ ሥርዓት እዚያው ጎጃም ደንቦሬ በምትባል የትውልድ ስፍራው ትላንት 11 ሰዓት ላይ መፈጸሙን ተረድተናል።
እናመሰግናለን ሰለሞንና እንግዶቹን። አድማጮቻችን፣ እስከ ምሽቱ 4 ሰዓት ፕሮግራማችን ይቀጥላል። አሁን ተረኛው አሜሪካና ሕዝቧ ነው።
ጥቁር ነኝ በማለት በዩናይትድ ስቴትስ ለጥቁሮች እኩልነት የቆመ አንድ ታዋቂ ድርጅት ኃላፊ ሆነው ሲሰሩ የነበሩት አንዲት ሴት ወላጆቻቸው ጥቁር እንዳልሆኑ ከተናገሩ በኋላ ስራቸውን በፈቃዳቸው ለቀዋል። ይሄ የዛሬው አሜሪካና ሕዝቧ ትኩረት ያደረገበት ጭብጥ ነው። ሪቼል ዶለዛው ለብዙ ዓመታት ራሳቸውን ጥቁር ሴት አድርገው በማቅረብ ኖረው ከስድስት ወራት በፊት ነው በሰሜን ምዕራብ ዩናይትድ ስቴትስ ክፍለ ግዛት በ ፓኪን ዋሽንግተን በአህጽሮተ ቃሉም የNAACP ክልል ኃላፊ ሆነው የተመረጡት። የናሽናል አሶሲሽን ፎር ዘ አድቫንስመንት ኦፍ ከለርድ ፒፕል የተባለውን ድርጅት መሪ ሆኖ በማገልገል ጥቁር መሆን አስፈላጊ አይደለም፣ ማንም በሙያው ብቁ የሆነ ሊሰራ ይችላል። ሆኖም ሪቸል ዶለዘል ስለ ስራቸው፣ ስለ ዘራቸው ማንነት በግልጽ ያለመናገራቸው ሰሞኑን በአሜሪካ ውዝግብ ፈጥሯል። ዝላቲካ ሆክ ያጠናቀረችው ነው። ሄኖክ ሰማእግዜር ለዛሬው አሜሪካና ሕዝቧ እንዲህ ያቀናብረው።
ውዝግቡ የተነሳው ባለፈው ሳምንት አንድ ጋዜጠኛ ወላጆቿ ነጮች ናቸው ወይ ብሎ ሬቸል ዶልዛው ሲጠይቅና ሴትየዋ መልስ ሳይሰጡ ሲቀሩ ነው። ሆኖም ነጮቹ የሆኑት የሴትየዋ ወላጆች የወለዷት ልጃቸው እንደሆነች በመንገር ነጭ ጸጉርና ነጭ የፊት ቆዳዋን የሚያሳይ የወጣትነት ፎቶግራፏን በማስረጃነት አቅርበዋል።
ልጆቻችን እውነት እንዲናገሩ ነው ኮትኩተን ያሳደግናቸው። እውነት ምን ጊዜም ይመረጣል።
የሬቸል ዶልዞ ወላጆች የገለጹትን ነው። እንግዲህ የአፍሪካ አሜሪካውያን ልጆችን በጉዲፈቻም አሳድገዋል ቤተሰቦቿ። የጉዲፈቻ ወንድሞቿ ሬቸል ቀስ በቀስ መልኳን ጥቁር እንዳስመሰለች ይናገራሉ።
በጸጉሯ ጀመረችና ቀስ በቀስ ቆዳዋንም ማጥቆር ቻለች። በመሰረቱም የቆዳዋን ቀለምም ለውጣለች።
የሬቸል ዶልዞ የትዳር ጓደኛም ጥቁር ነው። ከፍተኛ ትምህርት ያጠናቀቁት ዋሽንግተን ዲሲ በሚገኙ ታሪካዊ የጥቁር ዩኒቨርሲቲዎች ሲሆን በተማሪነት ዘመናቸው ደግሞ በነጭነቴ በዩኒቨርሲቲ ውስጥ ጭቆና ደረሰብኝ በማለት ይናገሩ እንደነበር ተዘግቧል። በተቋሙ የአፍሪካ አሜሪካውያን ጥናቶች ኃላፊ ግሬግ ካር ለአሜሪካ ድምጽ ሬዲዮ በሰጡት ቃለ መጠይቅ የዶልዛው ውዝግብ በዩናይትድ ስቴትስ ለዘሮች ግንኙነት ከፍተኛ ጥያቄ ያስነሳል ብለዋል።
If she sued the university on racial discrimination, she's availing herself of
በዩኒቨርሲቲ ውስጥ የዘር መድሎ ደረሰብኝ ብላ ክስ ብታቀርብ ህጉ ለነጮች የሚያደላ ነው ብሎ ካሁን ቀደም የፌደራል ፍርድ ቤት ያሳለፈው ውሳኔ ገጥማታል። ጥቁሮች ብዙሃን በሆኑበት ተቋም ውስጥ ስለምትማር ግን በዘር አድሎ ደረሰብኝ ብላ ብትከስ በህግ ተቀባይነት ይኖረዋል። ሆኖም ግን ፖለቲካዊና ማህበራዊ ተቀባይነት ይኖረዋል። ያ ሌላ ጥያቄ ነው። በዚህ ሀገር ውስጥ ያልተፈታው ጥያቄም ይኸው ነው።
የሬቸል ዶልዛል ጉዳይ በዩናይትድ ስቴትስ ጥቁር ማን ነው? ነጭስ ማን ነው? የሚል ጥያቄ አስነስቷል። የዘር ጉዳይ ዛሬም በ2015 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ያልተፈታ ጉዳይ እንዳለም ያመለክታል ይላሉ የሃዋርድ ዩኒቨርሲቲው ካር። ውዝግቡ ሲከሰት እንደ አውሮፓውያን ዘመን አቆጣጠር በ1908 ዓመተ ምህረት የተመሰረተው የጥቁር አሜሪካውያን መብት ተንከባካቢ ድርጅት NAACP ሴትዮዋን በመደገፍ ድምፁን ከማሰማቱም በላይ የድርጅቱ ፕሬዚዳንት ሌሎች ቁም ነገሮች ላይ እናተኩር በማለት ሁኔታውን አጣጥለዋል።
It's important for us to focus on not a reality TV.
የህዝብን እይታ ከሚስቡ የቴሌቪዥን ትርኢቶች ይልቅ ሌሎች አንገብጋቢ ችግሮቻችን ላይ ማትኮር ይበጀናል።
ሆኖም ግን የሬቸል ዶልዛል ውዝግብ በዩናይትድ ስቴትስ የዘር ጉዳይ አሁንም ያልተፈታ ችግር መሆኑን ያመለክታል።
አሁን ወደ መጨረሻው የምሽቱ ቅንብር እናልፋለን። ሴቶችና ቤተሰብ።
የኢትዮጵያ አካል ጉዳተኛ ሴቶች አገር አቀፍ ማኅበር መሥራች ሥራ አስኪያጅ የቀጣዩ ሴቶችና ቤተሰብ ፕሮግራም እንግዳ ናቸው። አድማጮቻችን፣ ወይዘሮ ብርሃኔ ጣባ ይባላሉ። ወይዘሮ ብርሃኔ የአሜሪካ የሰላም ጓድ በየዓመቱ ከሚሰጣቸው ሽልማቶች ከፍተኛ የሆነው ዘ ሃሪስ ወፎርድ ግሎባል ሲቲዝን አዋርድ የተባለው የዘንድሮ አሸናፊ ሆነው በቅርቡ ወዲህ ወደ ዩናይትድ ስቴትስ መጥተዋል። ራሳቸው በልጅነታቸው ለፖሊዮ የአካል ጉዳተኝነት የተጋለጡት ወይዘሮ ብርሃኔ ያ ሁኔታቸው በወቅቱ የሰላም ጓድ በጎ ፈቃደኛ ሆነው አዲስ አበባ በሚገኝ ሆስፒታል ይሰሩ ከነበሩ አሜሪካዊት ጋር አገናኛቸው። እኒህ የሰላም ጓድ አባል ለእርሳቸው በከፈቱት እድል የተራመዱት ወይዘሮ ብርሃኔ ዛሬ ለሌሎች በሚሰሩት ሥራ ነው ለዚህ ታላቅ ክብር የበቁት። ከቆንጅት ጋር ተጨዋውተዋል። ክፍል አንድ እነሆ።
ወይዘሮ ብርሃኔ ጣባ የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር መስራችና ስራ አስኪያጅ፣ እንኳን ደህና መጡ። ስለ ጊዜው አመሰግናለሁ። ስለ ተሰጠዎት ሽልማትም እንኳን ደስ ያለው ላለሁኝ። በቅድሚያ እስኪ ስለ ሽልማቱ አስቀድመው ያውሩን።
እሺ፣ እኔም አመሰግናለሁ ለዚህ ኢንተርቪው ስለጋበዛችሁኝ። ሽልማቱ እንግዲህ ሰላም ጓድ የምንላቸው ኢትዮጵያ ውስጥ ከዚህ ቀደም ለረጅም ዘመን እየመጡ ይሰሩ ነበርና የኢትዮጵያ ውስጥ የመጀመሪያው የፒስ ኮር ዳይሬክተር የሆኑትኝ ሃሪስ ወፎርድ የሚባሉ በእሳቸው ስም የተሰየመ ሽልማት ነው። ሽልማቱ በጣም በጎ ነገሮችን አድርገዋል። ታሪካቸው እንደዚህ ነው። እዚህም ሴኔተርም ነበሩ። በጣም ሰፋፊ ስራዎችን መጽሐፎች ጽፈዋል። እንደዚህ አይነት ሰው ናቸው። የታወቁ ሰው ናቸው። አሁን ሳያቸው ማለት ነው። ሽልማቱ ላይ ባይመጡም በኋላ ከእሳቸው ጋር ምሳ እንድንበላ ተደርገን እንዳገኛቸው ተደርጌ ነበርና አሁን እድሜያቸው ትንሽ ከፍቷል። 89 አይነት ነው፣ ግን ስትሮንግ ናቸው እና እሳቸውን አግኝቻቸው በጣም ኢትዮጵያን ይወዳሉ እና በቃ በጣም ተደስተው ነበር የዚህ የ2015 ተሸላሚ ኢትዮጵያ በመሆኗ እና ከዚህ በመሆኑ በጣም ተደስተው ነበር እና ሽልማቱ በጣም ውድድሩ ከፍተኛ ነበረ። ምክንያቱም በአብዛኛው የእነዚህ የሰላም ጓድ ተማሪዎች ወይም የሰላም ጓድ ላይ ድጋፍ የሚያገኙ ሰዎች ምንድን ነው ያሉት፣ የት ቦታ ነው ያሉት የሚለውን ነው ሽልማት የጀመረው። ከዛሬ 5 ዓመት በፊት ወደኋላ የት ደርሰዋል ተማሪዎቻችን ወይም በዚህ ከኛ ጋር ኢምፓክቱ ምንድን ነው ወይም ምን ተጽዕኖ አድርጎባቸዋል ምንድን ነው ያለው ነገር ብለው አስተስ አርገው ነው ሽልማት እንዲኖርና ትንሽ ማበረታቻ እንድትሆን አርገው። ግን ውድድሩ ከፍተኛ ነው። እናቴ ነች ለዚህ ጥቆማ መታረገው። ምክንያቱም እሷ እዚህ ኢትዮጵያ በነበረች ጊዜ የነርስ ናት። በዛ ላይ ደግሞ እኔን እስከ መጨረሻ ከነበረችበት ጊዜ ጀምሮ እስከ መጨረሻው ስትከታተልኝና በትምህርት ድጋፍ ስታደርግልኝ ስለነበር ዛሬ ምን እያደረጉ ነው ያሉትኝ ሲባል የኔ ልጅ እኮ ማህበረሰቧ ላይ አገልግሎት እያደረገች ነው እና ይሄንን አዋርድ መወዳደር አለባት ብላ ጠቁማኝ ነበረ። ቆይታለች ከጠቆመችኝ ከዛሬ 3 ዓመት በፊት ምናምን እንደዚህ ፕሬዚዳንት ምናምን የምትሉኝ አሁን በዛ ስም ስሜም ተሰጥቶ ስለነበረ ነበር እና እኔ አላቅም እንደምታወዳድረኝ። ግን እንደዚህ አይነት ምን እየሰራችሁ ነው? ይሄን ዶክመንቱን ላኪ ምናምን በቃ ድንገት አለ ድንገት አንድ ነገር ሲከሰት ደስ እንዲልሽ ለማስደነቅ ብላ እንደሱ ታደርግ ነበር። ግን ዞሮ ዞሮ ውድድሩ ከፍተኛ ነው ብዬሻለሁ። ባለፈው ከኬንያ፣ ከናይጄሪያ፣ ከእንደዚህ ከኤሽያ፣ ታይላንድ ባለፈው ያሸነፉት እንደዚህ ስለነበረ በቃ ልደርስባቸው አልቻልኩም ይመስለኛል በሷ እና በዛኛው አመት ግን የመጨረሻ ውስጥ ገብቼ ነበረ ከተወዳዳሪዎች ውስጥ ማለት ነው። ሴትነትና አካል ግባት ላይ ደርቦ መስራት ራሱ እነት ያለውን ተጽዕኖ ምናምን በተለይ ከሌሎቹ ጋር ስታወዳድሯቸው ለእንደዚህ አይነት ሰዎች ቅድሚያ ልሰጡ እንኳን እኮ ይገባል። በሴትነትና በአካል ጉዳተኝነት ላይ ኮሚኒቲዋን ማገልገል ከፍተኛ ነገር ነው እያለች ትል ነበርና በዚህ አመቱ ላይ ተሳካላትና እኔም
ለዚህ ሽልማት ሊበቁ ቻሉ። እንግዲህ ይሄ የሃሪስ ዎፎርድ የዓለም አቀፍ ዜጋ ሽልማት የሚባለው ሃሪስ ዎፎርድ ግሎባል ሲቲዝን አዋርድ ነው የሚሉት በእንግሊዝኛው፣ የሰላም ጓድ ወይም ፒስ ኮር የሚሰጠው ታላቁ ሽልማት እንደሆነ ነው የሚነገረው። የሰላም ጓድ አስተዋጽኦ አድርጎ እነዛ ሰዎች ለማህበረሰባቸው ከሰላም ጓድ ጋር በሰመረ ያስተሳሰብ የዓላማ የእምነት ስለ ሰብአዊ ክብር፣ ስለ ምጣኔ ሀብት፣ ስለ ማህበራዊና ፖለቲካዊ እድገት የጋራ እሴቶቻቸውን ተከትለው ላበረከቱት አስተዋጽኦ ነው የሚሰጠው ይላልና ታላቁ የዓለም አቀፍ መሪ ብለው የሚሰጡት ትልቁ ሽልማት እንደሆነ ነው የሚነገረው። እናቴ እያሉ የሚጠሯቸው እኚህ የሰላም ጓድ አባል እስቲ እሳቸውን ያስተዋውቁን። ቀጥለው
እንግዲህ እነሱ በዚህ 1968 በፈረንጅ አቆጣጠር ማለት ነው ለሁለት ዓመት ነው የመጣችው። መጣ ነርስ ናት፣ ሆስፒታል ውስጥ ነው። ሌሎቹ በብዛኛው ገጠር እንዲሁ ከእነሱ ስሰማ ለአስተማሪነት ወደ ተለያየ ሲሉ፣ እሷ ግን እዚሁ አዲስ አበባ ነበረ እና የምትሰራውም ነርስ ናት፣ በጎ ፈቃደኛ ናት። በበጎ ፈቃድ ነው የምትሰራው እና እኔ ያን ጊዜ ትንሽ ልጅ ሆኜ ሆለታ ነው የተወለድኩትኝ፣ ጉንትታ የሚባል ትንሽ ከተማ ውስጥ እዛ ተወልጄ እንግዲህ በዚህ ፖሊዮ ነው የኔ እና ሁለት ክራንች ይዤ ነው የሚሄደው። ግን በፊት ያኔ ትንሽ ሆኜ እንግዲህ ፖሊዮ ሲሆን እኛ ሀገር ቤተሰቦቼ አመለካከትም ችግር አለ፣ ድንጋጤ ማለት እንደሚወስዱኝ ገባሽ። ፖሊዮ ነው እና ክትባት ማቆ ደግሞ እንደ ድል ሆኖ ሁለት ወንድሞች ነበሩ እኔ ላይ ነው ይሄ ነገር የተከሰተ። አላላቁት
እነሱ ደህና ናቸው።
እነሱ እንደዚህ አይነት ምንም ችግር ቤተሰብ ውስጥ አልተከሰተም እና ልክ እንደ ቁጣና እንደ መዓት ነበረ ይሄ ጉዳይ የታየው እና እነሱ የተቻላቸውን ጠበልም አረት በቃ በሀገራችን የሚካሄድበት አዋቂ ቤት ምናምን ተብሎ ያን ሁሉ ያደርጋሉ። ግን ምንም ሊሆንላቸው አልቻለም።
4 ዓመት ገደማ ነው የፖሊዮ
ችግሩ የገጠመኝ 2 ዓመት ላይ ነው ይላሉ።
እሺ
ሆንኩ ደህና ሆኜ በቃ ግሬ ግን በኋላ የመዛል ነገር አሳየ ነው የሚሉኝ እና በኋላ በ4 ዓመቴ ወደ ለጃንሆይ ሰጡኝ። ጃንሆይ ሆለታ የጦር አካዳሚ አለ አይደለ?
እዛ
ጉብኝት ይመጣሉ አሉ በአመት በአመት። ይህን መረጃ አላቸው እና እሳቸው ሲመጡ ለእሳቸው ልጅቷን አስተምሩልኝ፣ ሕክምና እንድታገር አድርጉልኝ በማለት እዛ ጠብቀው እኔ ለእሳቸው ሰጡኝ። እኔ ቀጥታ ከዛ በኋላ ወደ ሆስፒታል ጳውሎስ ሆስፒታል ነው የገባሁትኝ እና ሜሪ እዛ ነው ያገኘችኝ። እሷ የምትሰራው ልብስ ፀሐይ ነው። እኔ የገባሁትኝ ጳውሎስ ሆስፒታል ነው። ከዛ ጳውሎስ ሆስፒታል በየሆስፒታሉ እየዞሩ ጉብኝት እያደረጉ ታካሚዎችም ማለት ነው ሲያዩ እኔ ሆስፒታል ውስጥ ታገኘኛለች ጳውሎስ። ከዛ በኋላ ተወስድና ልትጻይ በራሷ ማለት ነው ያይ በራሷ ህክምናው እዛ ነው የሚመቸው ብላ እንደውም በቀደምም እንዲሁ ኢንተርቪው ስትደረግ በጣም እግሯ ከፍተኛ ነበር አለች። ምክንያቱም መታጠፍም ነበር ታጥፏል ወደ ኋላ። ይሄ ከፍተኛ ኦፕሬሽን እንደሚያስፈልገው ከፍተኛ ህክምና ምክንያቱም እሷ በራሷ ጥረት ፊዚዮቴራፒ ይሄ ምናምን ነበረም ታደርግ በዛ ለውጥ የሚያመጣ አልነበረም።
ስለዚህ ከጳውሎስ ሆስፒታል ወደዚህኛ ወደ ልዕልት ፀሐይ ሆስፒታል
ወሰደችና እዛ ኦፕሬሽን ተደርጌ በጣም ረጅም ሰዓት የፈጀ ነው እንደውም ከእሷ የምትለው በጣም ሁሉ ፈርቼም ነበር ነው የምትለው። በቃ ረጅም ሰዓት አለቀ። አሁን ህክምናውም ኦፕሬሽኑም ትልቅ ሰዓት ነበር የፈጀው ያለን ማላቀቅ። ከዛ በኋላ እዛው ተከታተለኝ ነበር። እግሬም የሚፈለገውን ፊዚዮትራፒውንም ሁሉንም ነገር እያደረገች ወደ ራሷ ቤት ሙቭ አደረገችኝ ማለት ነው።
አሀ፣ ወደ ራሳቸው ቤት። እኚህ የሰላም ጓድ በጎ ፈቃደኛዋ ራሳቸው ቤት ወሰደች።
ራሳቸው ቤት ወሰደች። አሀ። ከዛ በኋላ ሁለት ዓመት ደረሰ። እንግዲህ መሄድ ነበረባት ወደ አገሯ። ስለዚህ ምን አደረገች? ወደ እንግዲህ ትምህርት ያስፈልጋታል። ገጠርም ያሉት ቤተሰቦች የት ጋር እንዳሉ ምንም ማንም የሚያውቅ ነገር የለም። ህጻን ማሳደጊያ እንድገባ አደረገችኝ ማለት ነው። ቀጨኔ ህጻን ማሳደጊያ ይባላል አሁን። እዛ እንድገባ አደረገችኝ። እዛ ውስጥ ትምህርት እንድማር፣ ያው ለሁሉም ነገር የተመቸ ነው ለመማርም። ስታረገኝ ግን እሷ ስትሄድ አብሯት እዛ ቤቷ ውስጥ የነበረ በፒስ ኮር የሚደገፍ ተማሪ ነበረ፣ አቶ ተክሌ ይባላል። አሁን እሱ አዲስ አበባ ያለው አለ። እሱን አደራህን ይች ልጅ ተከታተላት፣ አደራህን በቃ የአደራ ልጅ መስጠት ገባሽ? እንደሱ አደረገችና እሷ ግን ያም ሆኖ በሱ በኩል ነው። ከዛ በኋላ ክትትሏ ምን ደረሰች፣ ትምህርቷን እንዴት ናት ያለ ደብዳቤ ትልክልኛለች። ደብዳቤውን ያለ አነበውም። እሱ ሜሪ ልካልሻለች፣ እንደዚህ ትልሻለች፣ ትምህርትሽ በርቺ፣ ገባሽ፣ ወደፊት እንዲት ሆኛለሽ፣ ጠንካራ ሁልጅ ሆኚ ምናምን እያለ ሁል ጊዜ በቃ ይመጣል። በተለይ ዊኬንድ ላይ በቃ መፈልገውን ነገር ይዞልኝ ይመጣል። ምን በቃ ቡዝ የሚያስፈልገሽ ነገር ብሎ እሷም ከዛ በቃ ምንድን ነው ያስፈልጋት ትጨነቃለች። የእውነቴን ነው የምነግርሽ እና የእሷ ማበረታታት ነው ለዛሬው ህይወት የገባሽ እንዲህ እንደሆነ ያደረሰኝ ብዬ አስባለሁ።
ክቡራትና ክቡራን አድማጮች የኢትዮጵያ አካል ጉዳተኛ ሴቶች ሀገር አቀፍ ማህበር መስራች ስራ አስኪያጅ ወይዘሮ ብርሃኔ ዳባ የቅርቡም የሽልማቱ በየአመቱ የሚሰጠው ሽልማት አሸናፊ የሆኑት የቆንጅት እንግዳ ከቆንጅት ጋር የጀመሩት ቃለ ምልልስ አላበቃም። ሁለተኛ ክፍል ሳምንት
ጥሩ ጭውውት ነበረ። መልካም ጭውውት ነው። ደስ ይላል። ትምህርታዊ ነው። ትንሽ ሙዚቃ እንስማ። ቴዎድሮስ ታደሰ ምላሽ ስጪኝ የሚል ዜማ አለው። እሱን ጋብዘን ወደ ማጠቃለያ እንሄዳለን። እስኪ ሰሌ የልቤና ብጪ ሰምተሽ ምላሽ ስጪ በትዝታሽ በትል በናፍቆታ ስቲ ደርሰሽ ባየሽልኝ ገላዬ ተሳሳ ደርሰሽ ባየሽልኝ አካሌ ተከሳ እንዴት ያንቺን ጥረናዬ ያንቺን ገላ ደርሳ ቼና ካልሳ
ቴዲን እናመሰግናለን። አድማጮች፣ አሁን የማጠቃለያዎችን። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂዩማን ራይትስ ዋች አስገድዶ ጥፋተኝነትን በማሳመን የሕክምና አገልግሎት አቅርቦትን በመከልከልና የሕግ ጥበቃ በመንፈግ ዓለም አቀፍ እውቅና ያለውን የሊቢያ መንግስት ተጠያቂ ያደረገ። ቡድኑ በምስራቃዊ ሊቢያ በአገር ውስጥ ግዛት ሚኒስቴርና በጦሩ ቁጥጥር ስር በሚገኙ 3 እስር ቤቶች አረጋገጥኩ ያላቸውን ጥሰቶችም ዘርዝረዋል። በግንቦት 16ቱ የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ለደብረ ማርቆስ የህዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቀ አለም ከትናንት በስቲያ ሰኞ ማታ ተገድለው መገኘታቸውን ፓርቲያቸው አስታወቀ። የዩናይት ስቴትሱ መከላከያ ሚኒስትር አሽተን ካርተር በቂ እግረኛ ጦር ማሰለፍ ተስኗታል ያሏትን ኢራቅን ራሱን እስላማዊ ግዛቶች በማለት የሚጠራውን ጽንፈኛ ቡድን ለመዋጋት በታላቅ ቁርጠኝነት መሰለፍ አለባት ሲሉ ጥሪ ያቀረቡ የማጠቃለያ ወሬዎቹ ነኝ ነበሩ።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን 4 ሰዓት
በ19፣ 22 እና 25 ሜትር ባንዶች ከሚያሰማው ፕሮግራም የዛሬውን እዚህ ላይ ያበቃ።
ነገ በዚሁ አማርኛ ፕሮግራም መጀመሪያ ከምሽቱ 1 እስከ 1 ተኩል ከዛም በመደበኛው ከ3 እስከ 4 በምናቀርባቸው ፕሮግራሞች እንገናኛለን።
ለአሁኑ ከአቀናባሪያችን ቴሌላምባክ ከተጠቂው የስርጭት መሐንዲስ ሊናስ ፍራንኮስ እና ያስተናገድናችሁ እኔ ያሉ አከብድና
አዲሱ አበበ በዚሁ እንሰናበታለን።
የትግርኛ ስርጭት ይቀጥላል። መልካም ምሽት።